ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል አራት አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓ.ም አዲስ አበባ። ይህ መጽሐፍ የኢትዮጵያን ነፃነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነፃነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ
ብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክማይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ
ክፍል አራት ማጫ ባንድ ታላቅ ዛፍ ስር ከ20 እስከ 30 የሚሆኑ ሰዎች ግማሾቹ ቆመው ግማሾቹ ተቀምጠው ሲያወቁ ራቅ ብሎ ለሚሰማቸው ሰው ልክ የአንድ ገበያ ህዝብ ይመስሉ ነበር። 50 የሚሆኑ ከፍቶች 25ቱ ባንድ በኩል 25ቱ በሌላው በኩል ነው በሁለት ኩታሮች እየተጠበቁ ሳር ይበላሉ። በሁለቱም በኩል ያሉት ከፍቶች አልፎ አልፎ አንገታቸውን ቀና ያደረጉ የምድርን አቀማመጥ ውበት እንደሚያደንቅ ፈላስፋ ባሻገር ያሉትን ቦታዎች ትኩር እያሉ ሲመለከቱ ሁኔታቸው ሁሉም ላሉበት ቦታ እንግዳ መሆናቸውን ያስረዳ ነበር። በአንድ በኩል ያሉት ከፍቶች ከጎሽ ሳይሆን ከዞን ጋር ሊያወዳድሯቸው የሚገባ ሳር ለመብላት ዝቅ ሲሉ ዳልጋቸው መሬት የሚጠርግ ሻኛቸው ለብቻው ብቻውን ተወልዶ ጡት የተመቸው የበግ ጥቦት አክሎ ወደ አንድ በኩል ዘንበል ብሎ የተኛ ሁለት መጫኛ ተዘርግቶ የየወዳቸውን ዙሪያ የሚደርሰው የማይመስሉ ቀለማቸው ዝንጉርጉር፣ ዛጎልማ፣ ወርቃ፣ ቡላ፣ አሻልማ፣ ቦራ፣ ቦቃ፣ ነውርማ፣ ሻሸል፣ ወይና፣ ይብሮሽ፣ ጃሞ ሲሆን አብዛኛዎቹ ቀንዳቸው በጣም ሳይወጣ ወፈር ቀጥ ያለ ሆኖ ጉችም ጉችም ያለ ነው። ሁለት ያህል ጎዳዎችና ሶስት ያህል ቀንድ ዳፍላዎችም ነበሩባቸው። በጣና አካባቢ ባሉ የአገር ክፍሎች የሚበቅሉትን የከብት አይነቶች የሚያውቅ ማንኛውም ሰው እነዚህ ከብቶች ከየት ግድም እንደመጡ መረዳት አስቸግረው ነበር። በዲላ በኩል ያሉት ከብቶች ደግሞ አካላቸው መጠን መጠን ብሎ ከዚያው ፈርጠም ፈርጠም ያለ ቀንዳቸው ረዘም ረዘም ብሎ ጫፉ እንደመርፌ ሾለ። በጥጋቸው ሲያልፉ ጥቂት አንገታቸውን ቢያውዛውዙ ጨጓራና አንጀትን ዘርግፈው የጣሉ መስለው የሚያስፈሩ ነቃነቃ ያሉ ያዘኛዎቹ ቀለማቸው ድፍን ጥቁር፣ ቀይ፣ ቡላ፣ ነጭ ሲሆን አፍዋልፎ ጃሞችና ዘጎልማዎች ይገኙባቸው ነበር። እነዚህም ከተንከላፋፍ ቅማንቶች ከሚገኙበት ጥግ የመጡ መሆናቸው በመላ ሊደረስበት የሚችል ነበር። በዚህ ቦታ ላይ ልጅ ኃይሉ ከነጀባቸውና ከነጓዛቸው ሲደርሱ በዛፉ ስር ያሉት ሰዎች ውካታቸውን አቋረጡና ተነስተው ልብሳቸውን እያረገደጉ ለጥ እያሉ እጅ ነሱ። ልጅ ኃይሉም እንደምን ውላችኋል? ጉዳያችሁን አቋረጥንባችሁ መሰል፣ ቁጭ በሉና ቀጥሉ አሉ። ሰዎችም ድግድጋቸውን ሳይፈቱ ለተነገሯቸው መልካም ቃል እጅ በመንሳት መልስ እየሰጡ ዝም ብለው ቆሙ። ምን ሸንጎ ይዛችሁ ነዋል? አሉ። ልጅ ኃይሉ ኃይለኛዋን የልጅ ዘውዴ በቅሎ በልጓም ጠስቀው ይዘው እንዳቆሟል። ሸንጎም አይደል ማጫ እያስተያየን ነው ጌታዬ አሉ አንድ ሽበት ፈንጠቅ ፈንጠቅ ያደረገባቸው ሁንቱ አዛውንት። እነዚህ ሁሉ ከብቶች ለስንት ሰዎች የቀረቡ ናቸው? 25ቱ ተወንድ ወገን 25ቱ ከሴት ወገን የመጡ ናቸው። ታንድ ላይ 50 ቁም ከብቶች መሆናቸው ነው። አዎ 50 ይሆናሉ። ለመሆኑ ተጋቢዎቹ የስንት የስንት ዓመት ልጆች ናቸው? ወንዱ የኔ ልጅ ነው። በዚህ ዓመቱ የመስከረም ወር 13ኛ ዓመቱን ይዟል። ልጅ ኃይሉ አንገታቸውን ወደ እጃቸው ደፋ አድርገው ዛፍ ባልጨበጡበት ጣቶቻቸው አስቆች መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር እያሉ በለወሳስ ቆጠሩና አይናቸውን ወደ አዛውንቱ መለስ አድርገው 12 ዓመት 5 ወሩ ነው ማለት ነው አሉ። አዎ መሆኑ ነው አሉ አዛውንቱ። ሴቷ ልጅስ አሉ ልጅ ኃይሉ። አይ እሷስ ገና በጣም ኩታራ ናት አሉ አዛውንቱ። ለመሆኑ ስንት ዓመቷ ነው ይባላል አሉ ልጅ ኃይሉ። የወንድየው አባት የሆኑት አዛውንት ከዚያው አብሮ ወደ ቆሙ የሴቲቷ ልጅ አባት ዘወር ብለው ስንት ዓመቷ ነው ያልከኝ ነበር አቶ ጀመረ አሉና ጠየቁት። 6 ዓመቷን በሚመጣው ሰኔ ትደፍናለች አለ አቶ ጀመረ። ለመሆኑ አሁን ተጋብተው ምን ይሰራሉ አሉ ልጅ ኃይሉ እንደ መሳቅ እያሉ። አብረው እንዲያድጉ ነው እንጂ አሁንማ ምን ይሰራሉ? ደግሞ የገሌ ልጅ አያምልጠኝ አታምልጠኝ እንላለን። ሳልሞት የልጄን ዓለም ልይ እንላለን። ገና ሙጫዎችን እንትላለን። በፎገራማ ጡት እያጠቡም ይደራሉ አሉ። እኔ እንኳ ሚስቴ አስቸግራኝ ነው እንጂ ጥቂት አቆያት ነበር አለ ጀመረ። ጀመረ ባነጋገሩ ቸኮል የሚል ጠይም፣ መልከ መልካም፣ ቀጠን መለል ያለ እድሜው ከ35 ዓመት የማይበልጠው ልጅ ገርሳው ነበር። ግሩም ነው፣ ይህን ነገር አይቼ መሄድ አለብኝ አሉና ልጅ ኃይሉ ከበቅሏ ዱብ አሉ። ከዚያም ወደ ጓዛቸውና ወደ ሰዎቻቸው ዞር አሉና ሰጋር በቅሎ ያላችሁ ጥቂት ሰዎች ብቻ ከኔ ጋር ቆዩና የቀራችሁት ጓዙን ይዛችሁ ሂዱ አሉ። እኔስ ልሂድ ልቆይ አይዋ አለ ልጅ ዘውዴ። አንተማ አብረሃዝግም አሉ ልጅ ኃይሉ። ልጅ ኃይሉ ከራሳቸው ጋር አስተሳው ሆነው ቀሩና ጓዙና የቀረው ሰዋቸው ወደ ፈንጃ ጉዞውን ቀጠለ። ለክሎች ሊቆም እየወለቀላቸው አመለኞች እንዳይሮጡና እንዳይጠፉ በለኮ እየተፈከሉ ሳርን ዲግቶ ከከፍቶች ጥግ ተለቀቁ። ከዚያ አንዱ የልጅ ኃይሉ ሰው ኩታሮች በቅሎ ተመልከቱ አለና አስጠንቅቆ ተመለሰ። ልጅ ኃይሉ ሰዎቹን ቀድሞ እንደነበሩት ሆነው ስራቸውን እንዲቀጥሉ ነገሯቸው። ሰዎቹ ግን ከመቀጠላቸው በፊት ቅጠል እየቆረጡ እንደመደብ መደልደል ሲጀምሩ ልጅ ኃይሉ ድካሙ ለሳቸው መሆኑ ስለገባቸው ተውት ግድ የለም ስራችሁን ቀጥሉ አሉ። እንዴት ተደርጎ ጌታዬ ካሉ በኋላ እርሱ ከበቅሏ ላይ ግላሱን አምጣ ሲሉ የወንዱ ሙሽራ አባት ከሳቸው ጋር ከመጡት ሰዎች አንዱን አዘዙ። ግላስ ተኛ በቅሎች ላይ ሊመጣ ይችላል እኮ አሉ ልጅ ኃይሉ። እሱ ለኛ መቼ ይሆነናል ጌታዬ አሉ ባለ ግርማው አዛውንት። ከዚያም ግላሱ መጣና እንደ መደብ ከተደደደለው ቅጠል ላይ ተነጥፎ ልጅ ኃይሉ ቁጭ አሉ። ከሁለቱም ወገን የተመረጡት ሽማግሎች ከልጅ ኃይሉ ብዙ ሳይርቁ ቁጭ አሉና የሴትና የወንድ ወገን ግራና ቀኝ ቆሞ ከሁለቱም በኩል የቀረቡት ከብቶች መገምገም ጀመሩ። ዛጎሎ አላም ተዘክ ተቀንዳሞ ቀይላም ጋር ተመሳሳይ የምትሆን ይመስለኛል አሉ አንዱ የሽማግሌ ዳኛ። ምን የነሱ ከብቶች ተዝንጀሮ ቆንጆ ምን ይመራርጧል የሚባለው ቢጤ ናቸው? ቀንዳሟን ምን ይላሉ? ሁሉም ቀንድ ብቻ ናቸው አለ አቶ ጀመረ እንደመቀለድ እያለ። አይ አቶ ጀመረ፣ እኛ ሰዎቹ ተፈላለግንና ነው እንጂ የከብቱን ነገር ሳታንሳው። አሁን ይሄ ጉበቱን በረር የጨረሰው ከብት ሁሉ ከብት ሆኖ ነው? ደሞስ የቶካ ከብት ተቶካ ተወጣ አመት ይቆያል መሰለህ? እንዲያው መልኬ በቃኝ ብቻ አይደለም። ስንት ከብት ነው ተደም ቢያያት መጣ? ግማሹ በስድስት ወር ግማሹ በአመት ይኸው ዘገፈ ሆዱ በመርፌ የሚነገር የመሰለ የሚሞተው። የከብቱን ነገር ሳናንሳው ይቀር፣ እንዲያው ለጀንዲው ለላምነቱ ለአቆማዳው ለጠፍሩ ቆዳ ይዞ ተመሄድ የሚቆጠር ነው አሉ ተማሙ አዛውንት። ከዚህ በኋላ ከዚያም ወገን ያሉት ከብቶች አንድ ባንድ እየቀረቡ ተመጣጣኝ ይሆናሉ የተባሉት ከብቶች በግምት እየተቻቻሉ ሲሄዱ አንዷ ቀንድ ዳፍላ ወይን አላም ወደ ሽማግሎች ፊት ቀረበች። ላሟ ከአቶ ጀመረ በኩል የቀረበች ነበረች። ከረጅም ቁመቷ በታች ሆዷ ጠውለግ ዘርገፍ ብሎ መሬት ሊነካ የደረሰ ይመስላል። ጎና ጥቶቿም ገፈት ብለው ይታያሉ። ይህች ላም ከስታለች፣ ገሽታ እንዳይኖርባት አሉ የሙሽራው አባት። የለም ሞኝ ነኝ እንዴ? እንዲህ ያለ ደባ መሰራ እሷ በጋ በመጣ ቁጥር መስታት አመሏ ነው አለ አቶ ጀመረ። ንግግሩንም ቀጥሎ ለመሆኑ እሷ ያቀረቧት ይህች አይደለችም አለ ወደ ነጩ ላም እያመለከተ። የሙሽራው አባት ያቀረቧት ነጭ ላምም በመጠኑ ከሳ ያለች ስለነበረች አዛውንቱ የኔዎቹስ ቢከሱም በጋ በመሆኑ ሳሩ እየደረቀባቸው ነው፣ የእናንተ የቶካ ከብቶች ግን ሳልታመሙ ምን ያከሳቸዋል አሉ። የመሳት አይመስለኝም አርጅታለች። እቺ አዎ አረካው ይተቀበሃል። የቀንዷን ክርክራት እስቲ ጠሩት፣ እሱ ተፈጥሮው ነው። እስቲ ጥርሷን እንየው። አገራችን ገታና ጎድር ሳር ስለሚበዛበት ማንኛውም ከብት ጥርሱ ያለ ጊዜው ነው የሚሰበረው። አይ ይህማ ምንኛ ባብዛት ሆነ አለ አቶ ጀመረ። ግድ የለም ብዙም አንጎዳዳ አሉ የሙሽራው አባት። አይ ዝምድና ፈልጎ እስከዚህ መጥበቅ አያስፈልግም አሉ ከሽማግሎቹ አንዱ። እውነት ነው ብስል ተቀሊል እያየን መቻቻል አለባቸው። በቁጥር ሁላችሁም አልተናነሳችሁ አሉ ሁሉም ሽማግሎች። አሁን ተዋናከም እንስማማና እንሂድ አሉ የሙሽራ አባት። ከብቶች አንዳንዳቸው እየቀረቡ ሳይገመገሙ አለ አሱ ጀመረ። ምን ያስፈልጋል? መቼም በዚህ አንፈርስ እንዴ? ባይሆን ሁለቱን ቁም በግምት አትረፍ ለልጄ የላይ ከብት ባደርግላትስ? ብቻዋን እንድትበላው ነው? እሱም ባይሆን በፍቅር መሃል ጣዋለኮ። ባክቶ ወንድሜ ሰርኩት ማይደርስ ፍቺውን ምን አሳሰበ? ለቤታችን አግብቶ መፍታት የለም። ከዚያችሁት አንዷ ጋር መቁረብ ነው። እኔ በ15 ዓመቴ ታገባዋት ባለቤቴ ጋር ይኸው እስታሁን አለው አሉ የሙሽራው አባት። በሉ ተስማሙ። ገና 50 ከብቶች ስትንገመግም ነገም ማያልቅ፣ በጨገሬታቸው ብቻ ተስማሙ አሉ ከሽማግሎች አንዱ። ስምምነቱ በዚህ መሰረት አለቀና የሰርጉን ቀንና የማስመሪያውን ልክ በሚመጣው ሳምንት ሊመካከሩበት ተወስኖ በዚያ ተዘጋጅቶ የነበረው ጠላና የእህል አረቂ ቀረበ። ልጃይሉም ሰዎችን ለማስደሰት ሲሉ ከአረቄው አንድ የቀንድ መለኪያ እንዲሁም አንድ ዋንጫ ጠላ ጠጡ። አብረዋቸው ያሉት ሰዎችም እንደዚሁ ጠጡ። ልጃይሉ ተነስተው በቅሎች ቀረቡና መሄድ ከመጀመራቸው በፊት በሉ እግዚአብሔር ግቢውን ይባርክላችሁ፣ ባሳያችሁት ስምምነት በጣም ነው ደስ ያሰኛችሁኝ አሉ። አሁን ጌታዬ በእርሶ አምላክ ተሳካልን። በዚህ ጊዜ እርሶ በዚህ መገኘትም ለግቢው መባረክ አንድ ምስክር ነው አሉ የሙሽራው አባት። ሁሉም ለጥ ብለው እጅ በመንሳት ልጅ ኃይሉን ተሰናበቱና ሳቸው ጉዟቸውን ሲጀምሩ የሙሽራው አባት ወደፊት ወደ ቤታቸው የምትመጣ የልጅ ሚስታቸውን 25 ከብቶች ራሳቸው ለልጃቸው ከሰጡት 25 ከብቶች ጋር ደርበው 50 ቁም ከብቶቻቸውን ይዘው ሰርጉን ለመደገስ የሚያስፈልገውን በልባቸው እያሰላሰሉ ወደ ተንከል ጉዞ ጀመሩ። አቶ ጀመረም ከከብቶቹ መካከል መርጦ ለመጀመሪያ ልጁ የሰጣቸውን 25 ከብቶች ለወደፊት አማቷ አስረክቦ ሰርጓን ለመደገስ ወደ ፍርቃ በር መጓዝ ጀመረ። የዘር የሀብት እኩያ ለመፈለግ ከተንከል ፍርቃ በር ድረስ ሂዶ ለ12 ዓመት ልጅ የ6 ዓመት ልጅ ማጨት ነገሩን ለማያውቁት ግራ ቢመስልም ለሚያውቁት ግራ አይሆንም። በክፍለ አገሩ ደንብ 10 ከብት ያለው 10 ከብት ያላትን 100 ያለው ቢያንስ 60-70 ከብት ያላትን ፈልጎ ያገባል እንጂ የራሱን ከብት ጥሎሽ ሰጥቶ ማግባት እንግዳ ወሬ ነው። እንኳን ጥሎሽ ሊሰጣት ምንም ሳታደርግልኝ ገብቼ ሚስትሉንና ብንፋታም ያው እጅና እግሬን ብቻ ይዤ እንደገባው እጅና እግሬን ብቻ ይዤ እወጣለሁ ብትል እሺ ብሎ አያገባትም። ሰርቆ መወስደት ሌላ ነገር ነው። ለሱም የወጣላት ጋለሞታና በጥጓ ወንድሞች የሌሏት የሆነች እንደሆነ ነው። በአንዳንድ ቦታዎች ሚስት ሲገባ ብዙ ከብት ወይም ብዙ ብር ጥሎሽ ተጥሎ ለሴቷ ወላጆች ይከፈልና ለባሏ እጅና እግሯን ብቻ ይዛ ትመጣለች የሚባል ወሬ በእነዚያ ክፍለ አገሮች ቢሰማ እንዴት አያስገርም? በሉ ዘመን በል ጎጃም በድንብር አይስማ። ስለዚህ ነው የወንድና የሴት ወገኖች እኩል ከብት አዋጥተው ለሚጋቡ ልጆቻቸው የሚሰጡ። ከዚህም በቀር ዘሬ ጨዋ ነው የሚል ማንኛውም ሰው ቢቻል ከመሳፍን ከነገስታት ጀምሮ ባይቻል ከአንድ ሀብታም ዘሩ የጠራ ገበሬ ጀምሮ ገረንቲያል ተክሶስን ተክሶስ የእንተንን ባላባት እስጢፎንን አግብታ ብሩን ብሩ ወልደ ማርያምን ወልደ ማርያም አያቴን ባሻ በለጠን ይወልዳሉ እያለ በአራቱም አያቶች በኩል ያለ የዘር አመጣቱን ካልቆጠረ ጨዋ ነው ብሎ ለግቢ አይፈልገውም። ልጃይሉ ይህን ሁሉ ስለሚያውቁ እሳቸው የሚሄዱበት የግቢ ጉዞ ከዚያ ነፃ የሆነ ባህል ውጭ መሆኑ ተሰማቸው። ማጫ ካስተያዩት ሰዎች እንደተለዩ ያን ሁሉ የዞን ጥርስ፣ የጎሽ ቀንድ፣ ያንበሳ ጎፈር ወርቅና ለቤት ሥራ የሚውሉ ሰዎች ይዘው የት እንደሚሄዱ ሲያስቡት ራሳቸውን መታቸው። ሰው እኮ ደስታውንና ነፃነቱን እያጣ የሚሄደው ወደ ላይ እየወጣ በሚሄድ ቁጥር ነው አሉ ብቻይሉ በልባቸው። ምንም እንኳን ለራሳቸው ምርጫም ቢሆን ከወይዘሮ ወለተ ተክሌ የበለጠች ወይዘሮ አለች ብለው እንደማይጠራጠሩ ቢታወቅ፣ ግቢው የመላ የንግድ መንፈስ ያዘለ ሆነባቸውና በድንገት በመንገድ ባገኟቸው ባላገሮች የጋብቻ ወቅት ቀኑ። ይሁን እንጂ ያን ሁሉ ዕቃና ገንዘብ ግማሹን ከቋራ ሕዝብ እንደተላገ እጅ መንሻ፣ ግማሹን ለወለተ ተክሌ እንደቀረበ ገጸ በረከት አድርገው ለትቻ ግማሽ ማሩ አስረከቡ። ምዕራፍ ስድስት ግቢና ፍቺ። ወይዘሮ ወለተ ተክሌና ልጅ ኃይሉ እንደታሰበው ተጋቡ። ደጃዝማች ማሩ እንዳሰቡትም በቋራ በኩል የነበረው ችግር ተወገደላቸው። ነገር ግን ልጅ ኃይሉ እንደፈሩት ወለተ ተክሌ ኩራት የበጣጠሳት ወይዘሮ ሁና አልተገኘችም። የኃይሉና የወለተ ተክሌ ጋብቻ ሰዎች በጋብቻ ከሚያገኟቸው ታላላቅ ደስታዎች አንዱም ካልጎደለባቸው የጥቂት እድለኞች ብቻ ጸጋ ከሆኑ ጋብቻዎች አንዱ ሊሆን ቻለ። ወለተ ተክሌ ኃይሉን ባገባች ልክ በዓመቷ ክንፉን የመሰለ ልጅ ወለደች። የሁለቱ ፍቅር መቼም ተነግሮ አይጨረስም። የእኛ ነገር ፍቅሩንም ሆነ ሌላውን ሁሉ ጥልቅ ስሜት በሆዳችን አምቀን መቻል ልማዳችን ሆኖ ነው እንጂ ከጊዜ በኋላ በወለተ ተክሌና በልጅ ኃይሉ ፍቅር ደጃዝማች ማሩ ጣልቃ ገብተው የሰሩት የግፍ ግፍ የሆነ ሥራ አሳዛኝ የሆነ ጉድ የሚያስፈጽም ነገር ነበር። በሀብትና በምቾት በኩልም እንኳ ልጅ ኃይሉ ማንኛውም የቋራ ነጋዴ ተዝመን ምኖበት የሚኖር ነገር ነው። በጠቅላላው የወለተ ተክሌና የኃይሉ ጋብቻ ፍቅርና በረከት የሰፈነበት ውጤት በማሳየቱ የቋራ ካህናት በየሰርጉ ቤት ሲመርቁ የአብርሃምና የሳራን ጋብቻ ይባርክ አምላክ ጋብቻውን ይባርከው የሚለውን የተለመደ የካህናት ምረቃ ለውጠው የኃይሉንና የወለተ ተክሌን ጋብቻ ይባርክ አምላክ ጋብቻውን ይባርከው እያሉ መመረቅ ጀምረው ነበር ይባላል። ከልጅ ኃይሉ ቤት ወረት ብሎ በሚገኘው ደልዳላ ቦታ የሚበቅለው ለምለም ሰርዶም በኃይሉ የጠጃም ቡላ የሚፋፋ ነው እየተባለ ስለሚነገር አህዮቻቸውን በቅሎዎቻቸውንና አጋሰሶቻቸውን በዚያ የሚያገጡ ተላላፊ ነጋዴዎች ሁሉ የኃይሉ ጠጅ እንዳይነጥፍ ሳይመርቁ አያልፉም ነበር የሚል ተረት እስከ ብዙ ጊዜ በቋራ ይነገር ነበር። ነገር ግን ምንም እንኳ ኃይሉና ወለተ ተክሌ ሰው በምድር ላይ ሆኖ ሊደሰት በሚችለው መጠን ተደስተውና ከእግዚአብሔር በተሰጣቸው ጸጋ ረክተው ቢኖሩ ጊዜና አካባቢ ከሚወልደው ያልተጠበቀ ችግር ሊድኑ አልቻሉም። ወለተ ተክሌ ክንፉን ጡት ካስጣለች ዓመት አልፏት ልክ ልጃገረዷ ወለተ ተክሌን መስላ ነበር። አንድ ቀን ጧት ልጅ ኃይሉና ወይዘሮ ወለተ ተክሌ ከቁርስ በኋላ ብቻቸውን ቁጭ ብለው ሲጫወቱ ወለትዬ ልጁ አንዱ በቃ ሊሆን ነው እንዴ አሉ ልጅ ኃይሉ። ምን አውቄ አለች ወለተ ተክሌ። የለም ጨዋ ሆድ ነው ያለሽ፣ ውሸቴን ነው። ፍቅር በአፍለኛነቱ ጊዜ ሳለ ልጅ ሲደራረፍ የፍቅር መሰናክል ይሆናል። ለተንኮሉ ዝም አለ እንጂ እሱስ አያስተናክልም ነበር። 9 ወር እርግዝና፣ 2 ወር አራስነት፣ 3 ዓመት ማጥባት፣ ከዚያ ሌላ እርግዝና መቀጠል ተሆነ እኔ ጋር እንደ ልብ ለመሆን የምንችለው መች ሊሆን ነው አሉ ልጅ ኃይሉ በቀልድ። አሁን ለሱ ምን ጊዜ ይጠፋለት ብለህ አለች ወለተ ተክሌ እንደ መሳቅ ብላ። ጊዜ ማግኘት ቢሉሽ ጊዜ ማግኘት ነው አሉ ቢቻይሉ። አይ ጊዜን በሙሉ በልስቲያ ብቻ ለማሳለፍማ እጀ ተፈጥሮስ መች ፈቅዳ አለች ወለተ ተክሌ። ታይዱና ወለተ ተክሌ በዚህ ግላዊ ቀልድ ላይ እንዳሉ የልፍኝ አሽከሩ በድንገት አቋርጦ ገባ። ምንድን ነው አሉ ሊሻይሉ አሽከሩን ቀና ብለው እያዩ። ከደምቢያ ደብዳቤ ይዤ መጣሁ የሚል ሰው ስለደረሰ ነው የገባው አለ አሽከሩ። ተማንታላኩ ይላል አሉ ሊሻይሉ አንገታቸውን ዘንበል ግንባራቸውን ኮስተር አድርገው አሽከሩን እየተመለከቱ። ከደጃች ማሩ ይላል አለ አሽከሩ። ሊሻይሉና ወለተ ተክሌ ሁለቱም ስለ ጉዳዩ የሚያውቁት ነገር ስላልነበረ እርስ በርሳቸው ተያዩ። ከዚያም ሊሻይሉ ወደ አሽከራቸው ፊታቸውን መለሱና ገባ በለው አሉ። አሽከርየው መልክተኛውን ሊጠራ ሲወጣ ሊሻይሉ ወደ ወለተ ተክሌ አተኩረው እየተመለከቱ ምን ችግር አጋጠማቸው? ደሞስ በአሁኑ ጊዜ ምን ምክንያት አለ? መስቀል አይደል ፋሲካ አሉ ሊሻይሉ። ይህ ነው በማይሉት ጥርጣሬ ሆዳቸው እየታወቀ። እንጃ አለች ወለተ ተክሌ በስጋትና በቅርታ። የፍኝ አሽከሩ መልክተኛውን ይዞ ሲገባ መልክተኛው ለጥብሎ እጅ ነሳና ደብዳቤውን ለሊቻይሉ ሲያቀርብ ሊቻይሉ ከተቀመጡበት ብድግ ብለው ኩታቸውን አደግድገው እጅ ነሱና ተቀበሉ። የደብዳቤውም ቃል የሚከተለው ነበር። ለጤናህ እንደምን አለህ? እኛ ሰነሰራዊታችን ደህና ነን፣ ቸሩ ፈጣሪያችን ይመስገን። እህታችን ወለተ ተክሌ በጣም ስለናፈቀችንና ልናያት ስለምንጓጓ ይህ ደብዳቤ እንደደረሰ ሳትታደር ሳትሁል የቆረስከውን ሳትጎርስ የጎረስከውን ሳትሁት ይዘህልን እንድትመጣ ይሆን። ሰላም እግዚአብሔር ተውላችን ጋር ይሁን፣ አሜን። ባንተም ደጃዝማች ማሩ ርዕሰ መኳንንት ዘደንቢያ ወኩሉ አግዋሪሃ ለጎንደር። ሊቻይሉ እንደታዘዙት ሳያድሩ ሳይውሉ የዚያን ዕለት ከቤታቸው ወጥተው አደሩ። ከዚያም ሲደርሱ የተደረገላቸው አቀባበል በጣም የቀዘቀዘ ነበር። ሁለት ሶስት ቀን ፈንጃ ከቆዩ በኋላ አንድ ቀን ማምሻ ከግብር ላይ ደጃዝማች ማሩ ሊቻይሉን ከመኳንንቱ ሁሉ ለይተው ሊቻይሉ አሏቸው። ሊቻይሉም ምግቡን አቋርጠው ወጥ በነካው እጃቸው የኩታቸውን ድግድጋት እያስተካከሉ ተነሱና አቤት አሉ። ዛሬ አቋራ እንዴት ነው አሉ ደጃዝማች ማሩ ደረቅ ባለ አነጋገር። በዚያ አዳራሽ የሞላው ታላላቅ ሰው ሁሉ አይኑን በቅጽበት ወደ ቋረኛው ኃይሉ ወረወረ። ደህና ነው ጌታዬ አሉ ሊቻይሉ በፍጹም እርጋታ። ጸጥታው ምኑ እንዴት ነው? ምንም የለ፣ ሰላም ነው። ሻንቅላውስ እንዴት ነው? አያስቸግርም? አሁን ምንም አያስቸግር፣ በጣም ሰላም ነው። እናንተ እያላችሁ ምን ሰላም አለ አሉ ደጃዝማች አይናቸውን ከሊቻይሉ ላይ አንስተው ፊታቸውን ዘወር አድርገው በቀስታ እያጉረመረሙ። ሊቻይሉ ንግግሩን ቢሰሙትም ሊደነግጡበትም ሆነ ሊያፍሩበት ስላልቻሉ ማሩን በልባቸው ታዝበው የሚቀጥለውን ለመስማት ይጠብቁ ጀመር። ባላባት ነን የሚሉ ሰዎችን በቦታቸው ላይ ዝም ብሎ ማስቀመጥ እኮ ሞኝነት ነው። ምንም ቢጠፋ ምንም ቢበላሽ የህዝቡን ፍቅር እንዳያጡ ስለሚፈልጉ ምንም አልተሰራ ነው የሚሉት። እስቲ ለሁሉም ደብረ ታቦር ደርሼ ስትመለስ በዚህ ቆይና ስመለስ እንነጋገርበታለን አሉ ማሩ። ይህ አነጋገር የጊዜው መሳፍንት የማሳት ፈሪጥ ስለነበርና በተለይ በደጃዝማች ማሩ ዘንድ ያው ከፍርድ ማስፈጸሚያ ትዕዛዝ የሚቆጠር ስለነበር የሊቻይሉን የቁም እስራት ሁሉም ሊረዳው ቻለ። ሊቻይሉም እጅ ነስተው እሺ መልካም ነው አሉ። ቁጭ በል አሉ ደጃሽ ማሩ ከቁጣብ ማይሻል ደረቅ አነጋገር። ቢቻይሩም እጅነስተው ተቀመጡ። ባይደነግጡም ነገሩ ምክንያት ስላልነበረው አናደዳቸው። ያ ወስቅ የመሰለ ቀለማቸው ደም የሰበረው ጉበት መሰለ። ምግቡም ይሁን መጠጡ ወደ ጉሮሯቸው ሊያልፍ አልቻለም። ምናልባት ሌሉን ታብለው አንድ ጉርሻ እህል ቢወጡ ሌላ ነገር ያስከትልባቸው ነበር። በዚያ ከተቀመጡት ሰዎች ብዙዎቹ በልጃይሉ ላይ የተገኘ ነውር ያለ መስሏቸው ከዚህ ይበልጥ እንዴት ያቀርቡኝ ብሎ ከዳቸው እያሉ እርስ በርሳቸው በሹክሹክታ ሲተቹ የጌታቸውን የደጃዝማች ማሩን ደርሶ ድርቅ ከጠባይ የሚያቁት ደግሞ ነገሩ ያለ ምክንያት መደረጉን ሳይገነዘቡት አልቀሩም ነበር። በነጋው ደጃዝማች ማሩ ወደ ደብረ ታቦር ሲሄዱ ለወይዘሮ ወለተ ተክሌና ለልጅ ኃይሉ አንድ ቤት ተሰጥቷቸው እንዲቆይ አሰው ሄዱ። ደጃዝማች ማሩ ከብዙ ሳምንት በኋላ ከደብረ ታቦር ተመልሰው ስለልጅ ኃይሉ ጉዳይ ይህ ነው የሚባል አንድ ውሳኔ ሳይሰጡ ሰነበቱ። በዚህ ጊዜ እንዳጋጣሚ ሆነና የአማራው ግዛት መስፍን ደጃዝማች እንዳዋሊቦ ከብዙ ሰራዊታቸው ጋር ወደ አለፋ መዋል ሲያልፉ ወደ ፈንጃ ከተማ ሂደው ከደጃዝማች ማሩ ጋር ተገናኙ። ጥቂት ቀኖች ፈንጃ ሲቆዩ በባሏ ፊታቸውን ያጠቆሩትን አጎቷን በነጋ በጠባ እጅ እየነሳች ለማማለት የሕፃኑን ልጇን የክንፉን እጅ ይዛ በትካዜ አንገቷን ደፍታ በየምክንያቱ የምትመላለሰውን የቆንጆዎቹን ቆንጆ ወለተ ተክሌን ደጋግመው ሊያይዋት ስለቻሉ በልጃገረድነቷ ጊዜ በደጃዝማች ማሩ መኳንንትና አሽከሮች ላይ ይደርስባቸው የነበረው ፈተና ደረሰባቸው። ከነዚያ ጥቂት ጨዋቶች በአንደኛው ደጃዝማች ማሩ ከተከበሩና ለዝምድና በጣም ከሚፈልጓቸው እንግዳቸው ከደጃዝማች አንዳዋ ጋር እንደተቀመጡ ቆይታ ይዣለሁ ባሉበት ጊዜ እንኳ ቢሆን የማትከለከለው ወለተ ተክሌ ልጇን ክንፉን እንደያዘች ገባችና እጅ ነሳች። ደጃዝማች ማሩም እንደተለመደው እንድናደርሽ ተቀመጨኔና አሉና ወለተ ተክሌ ባንክ ወንበር ላይ ተቀመጠች። ምን ጉዳይ ኖሮሻል? አሉ ደጃዝማች ማሩ በለዘብታ። ምንም የለኝ ጌታዬን፣ እጅ ለመስጠት ብቻ ነው የመጣሁት አለች ወለተ ተክሌ ከተቀመጠችበት ተነስታ። ግድ የለም ጉዳይ ካለሽም በኋላ ትነግርኛለሽ አሉ ደጃዝማች ማሩ። እሺ ብላ ወለተ ተክሌ እጅ ነሳችና ወጣች። ወለተ ተክሌ ገብታ እስከወጣችበት ጊዜ የደጃዝማች አንዳዋ አይን ከወለተ ተክሌና ከሕፃኑ ክንፉ ላይ ሳይነሳ ተተክሎ እንደቀረ ባዩ ጊዜ ደጃዝማች ማሩ አንድ አይነት ኩራት ተሰማቸው። እግዚአብሔር ይበልጡን ደስ ይበለ ሲላቸው የወለተ ተክሌ እግር ገና ከበሩ ሳይወጣ ጌታዬ፣ ይህች አሽከር የት የበቀለች ናት? አሉ ደጃች አንዳዋ በችኮላና ጉጉታቸውን በሚገልጽ ሁኔታ። የቴ ልጅ እኮ ናት አሉ ደጃዝማች ማሩ በኩራት። ይገርማል፣ የልጁ አባት የሆነውስ የማን እግዜር የመረጠው ይሆን? አሉ ደጃች አንዳዋ። ከሱ ላይስ ተሳስቻለሁ፣ ለአንድ የቋራ ባላባት ለሚባል የማይረባ ሰው ሰጥቻት ነበር። አሁን አፋታዋል። ጨርሶ ማፋታት እነሱ አያውቁም እንጂ እኔ አፋትቻቸዋለሁ። እንዴት ሳያውቁ ቀሩ? ገና አልተነገራቸውም። ለመሆኑ እነሱስ ይፋቀራሉ? እሱስ እንግዳ የሆነ ፍቅር ነው። ደጃዝማች አንዳዋ ቅርታ ተሰምቷቸው ሁለቱም ጸጥ ብለው ለጥቂት ጊዜ ቆዩ። ዛሬ እኮ እነዚህን ሰዎች ማለያየቱ አስቸጋሪ ነው አሉ ደጃጅ አንዳዋ። ምን እንዳይደረግ አሉ ደጃዝማች ማሩ በልበ ሙሉነት። ምናልባት ሴትዮዋን ቢትል እንደሆን ለሱስ ማንዳራትና ይህ ጨርሶ አይታሰብም። በሱስ በኩል እሱ ደግሞ ምን ባይ ነው? እሱ አሁንም በቁም እስራት ላይ ነው ያለው። አትዩ ነው ተገኘ እንዴ? ቢተረተረስ የቋረኛ ሰነድ የለውም ቢያምስ ባያጠቃም የወታደር ቁጥር ሊያስቀንሰን ይችላል። አይ ያፋቱትም ያለ ምክንያት ማሰር መቼም ተገቢ አይመስለኝም አሉ ደጃዝማች አንዳዋ። ደጃዝማች ማሩ ጎፈራቸውን እያከፉና ወለል ወለሉን እየተመለከቱ ዝም ብለው ጥቂት ከቆዩ በኋላ ለሁሉም ሁኔታውን አይተን እንወስናለን አሉ። ደጃዝማች ማሩ መነሻ ምክንያታቸው ነው እንጂ ወለተ ክፍሌን ለደጃዝማች አንዳዋ ለመስጠት የጋለ ምኞት እንደነበራቸው ሁኔታቸው ያስረዳ ነበር። ሰንቻይሩ ጋር ያን ያህል የሚያጨቃጨቃቸው ግርግር እንዲያው መላፈጠራ ነው እንጂ እውነተኛው የደጃዝማች ማሩ ሐሳብ በሁለተ ተክሌ ውበት ከልጅ ኃይሉ የበለጠ ባለጊዜ ዘመድ ለማፍራት መፈለግ መሆኑ ስውር አልነበረም። ይህን አጋጣሚ ምክንያትም በከንቱ ሊያሳልፉት አልፈለጉም። ደጃዝማች ሞዋት ብዙ ጊዜ ትቆያለ አሉ ደጃዝማች ማሩ የሁለት ተክሌንና የልጅ ኃይሉን ጉዳይ ተንጠልጥል ትተው። አዎ ጥቂት ትቆያለሁ አሉ ደጃዝማች አንዳዋ። አሁን ስለተነጋገርንበት ጉዳይ ብዙ ምክር ልትሰጠኝ ስለምትችል ስትመለስ እኔን ጠይቀኸኝ ብታልፍ ደስ ይለኝ ነበር። ታዛዥ ነኝ ጌታዬ፣ እንግዲህ አደራ ሳታየኝ እንዳታልፍ። ደጃዝማች የወለተ ተክሌ ክንዴት ሰጣቸውን ያህል ልባቸው በደስታ ረግቶ በጣም ደስ እያለኝ ነው ጌታዬ አሉ። በዚህ ደቂቃ ውስጥም ቀደም ሲል አግብተዋት የቆየች ሚስታቸውን በሐሳብ ጥፋት ፈጥረውላት፣ በሐሳብ ጠልተዋት፣ በሐሳብ ፈጥሯት ብዙ ዓመታት በፍቅር እንዳልኖሩ ያህልም ሚስታቸው ለመሆን የማትበቃ እንደነበረች አመኑበት። ምስኪኖቹ ወለተ ተክሌና ኃይሉ ግን ሳያስቡት የደረሰባቸውን የግዞት ኑሮ በሰላም አስወግደው ወደ ቋራ ለመመለስ የሚችሉበትን መንገድ ከማለምና ከማጣል በቀር ሌላ ጉድ ታቀዶልናል ብለው አልጠረጠሩም ነበር። የአለፋ መዋት ለኢትዮጵያ ሕዝብ ከጸበል ከቅጠላ ቅጠልና ከስራ ስር ቀጥሎ በታላቅ መድኃኒትነት ሲያገለግል የቆየው ታላቅ መድኃኒት መዋት ነበር። የመዋት ምንጮች አብዛኛውን ጊዜ የሚገኙት ቆላ በሆኑ ቦታዎች የአንድ ወንዝ ሸለቆ እየተከተሉ ነው። በዚህ አይነት ሁኔታ ፈልቀው ከሚገኙት ፍልውሃዎች አንዱ የአለፋ መዋት ነው። ደጃች አንዳዋ ወደዚህ መዋት ለመድረስ ከደንቢያ ተነስተው ዝግ ባለ ጉዞ በሶስት ቀናት ተጉዞ በሶስተኛው ቀን ጊዜው ገና ቀን ሳለ ሻሁራ ማርያምን ወደ ቀኝ ትተው ጣራ ሚካኤል ከሚባለው ቦታ ደረሱ። ጣራ እንደደረሱ ጉዟቸውን ቢቀጥሉ ኑሮ መዋቱ ወደሚገኝበት ቦታ በጊዜው ደርሰው ለማደር ይችሉ ነበር። ነገር ግን የቀትር በኋላዋ ፀሐይ ፊት ለፊት ስለሆነችባቸው ጣራ አፋፍ ላይ ሰፍረው ያን ጎጃምንና በጌ ምድርን ከሱዳን ከሚያዋስኗቸው ቦታዎች ድረስ ተዘርግቶ የሚታይ አቀበትና ቁልቁለት ለት ያለ ሜዳ፣ ዱር ለበትና ገላጣ ቦታ የሚፈራረቁበት ያን አፋፍ ላይ ሆነው ዘቅዝቀው ሲያዩት ሆድና ድናድ የሚያደርግ ክፍለ ሀገር ሲመለከቱ አመሹ። ያ እጅግ ሰፊና በተፈጥሮ እጅግ ለም የሆነ ክፍለ ሀገር ቆርጦ በሚጥል ደዌውና ባራዊት ምክንያት የደጋውና የወይና ደጋው ህዝብ ደፍሮ አይገባበትም። ደፍረው የሚገቡበትም አብዛኛዎቹ ጥቂት ሳምንቶች ሳይቆዩ በዚያ እሳት የሆነ ንዳድ እየተነደፉ ያልቃሉ። ጊዜ ጠብቀው በንግድ ምክንያት ከሚወርዱትም ውስጥ ብዙዎቹ ይታመማሉ ወይም ይሞታሉ። ስለዚህ ያን የመሰለው እጅግ ሰፊና የሀብት ምንጭ የሆነ ክፍለ ሀገር በደጋው ጥግ ለጥግ ባለው ለምለም ቦታ ካሉት ጥቂት አማሮችና በመካከል አልፎ አልፎ ከሚገኙት ኮንፈሎችና ሻንቅሎች በስተቀር ምንም የሌለበት ምድረ በዳ ሆኖ ይኖር ነበር። አሁንም አለ። ከደጋው የአማራ አውራጃ የመጡት ደጃች አንዳዋ ግን ወሰኑ እንደማይታይ ተቆርጥ ውቅያኖስ ልብን የሚያሸብር በረሃ በጭጋግ ተሸፍኖ ሲመለከቱ በህይወታቸው አጋጥሟቸው የማያውቅ አዲስ ትርኢት ሆነባቸው። በነጋው ጠዋት ሌሊቱ በጣም ሳይነጋ ቀደም ብለው ተነስተው አስጫኑና የፀሐይዋ ሙቀት ከመገንተሩ በፊት ያን ቋንጃን በዱላ እንደተመቱ እጥፍ እጥፍ የሚያደርግ ቁልቁለት ወርደው ከዝነኛው የአለፋ መዋት ደረሱ። ዝነኛው የአለፋ መዋት ለመላው በጌምድርና በግማሽ ጎጃም ስሙ የገነነ ታላቅ ብልውሃ ነበር። ከዚህ ብልውሃ እንደደረሱ በጣም ብዙ ህዝብ በዙሪያው ሰፍሮ አገኙ። ቂጥኛሙ፣ ባለጨብጡ፣ ውርዴው፣ እከካሙ፣ ቁስለኛው፣ ቁስጥማታሙ፣ ነዳድ ያመመው፣ ሆድ ቁስጠት፣ ራስ ፍልጠት፣ አይነት፣ ምታት፣ ውጋት፣ ጉስምት፣ ሌሎችም በደብተራ አይነወርቅ ይጠቀሱ የነበሩት በሽታዎች አንዱም ሆነ ብዙዎች የደረሱበት በዚህ መዋት ተጠራቅሞ ነበር። ደጃዝማች አንዳዋ ያን ሁሉ በልዩ ልዩ ደዌ የተለከፈ ብዙ ህዝብ በመዋቱ አካባቢ ሰፍሮ ባዩ ጊዜ የደላውን ሙቀኝካል እንደሚባለው ሰሞኑን ብዙ ምግብ ስበላ በተለይ በራስ ጊዜ ቅባት የበዛበት ምግብ ስበላ ሆዴን ይከብደኛል ብለው ያን ያህል መንገድ አቋርጠው መጥተው ስለነበር ቀብጬ መጥቼ በሽታ ሸምቼ እንዳልመለስ ብለው አሰቡ። ሰው በብዛት በሚሞትበት አካባቢ ያለ ሰው ራሱን ከሟቾች ውስጥ እንደሚቆጥር ያለዚያም በወጣ በገባ ቁጥር ሰውና እንጨት ተሰባሪ ነውና ሰው እንዳይሆን የለምና እያለ ንዛዜ እንደሚያበዛ በሽተኞች በሚበዙበት አካባቢ የሚኖር ሰውም እንዲሁ በበሽታ ፍርሃት ይጨነቃል። ስለዚህ ደጃች አንዳዋ ያን ሁሉ በሽተኛ ሲያዩ መስከሳቸው አያስገርምም። ይሁንና እንደነ ደጃዝማች አንዳዋ ያሉት በክብርም ሆነ በጤንነት ከዚያ ከተሰበሰበው ህዝብ እጅግ ከፍ ያሉ ሰዎች ከህዝቡ ጋር የሚጋፉበት ምክንያት አልነበረም። በተለይ ቂጥኝና ሌላም እሱን የመሰለ አስጊ በሽታ ያለባቸው ሰዎች ሌሎቹ ከሚታጠቡበት ገንዳ ወርዶ ወደ ታች ካሉት ገንዳዎች እንጂ ለሌላ የውስጥ ደዌ ሲሉ የመጡ ሰዎች ከሚታጠቡበት ገብተው እንዲታጠቡ አይፈቀድላቸውም ነበር። ስለዚህ ፍርሃቱ ከፍርሃትነት በቀር አደገኛነት አልነበረውም። ይሁን እንጂ የወለተ ተክሌ ውበት በየጊዜው ትዝ እያላቸው ሰላም ስላሳጣቸው በመዋቱ ለመሰንበት የነበራቸው አቅት እየደከመ ሄደ። በፍልዋ ውስጥ እንዳሉ ከፍልዋም ወጥተው ወደ ቀዝቃዛ ወንዝ ገብተው ሲለቃለቁ አልፎ አልፎ ከሚመጣባቸው ጉጉትና ትዝታ በላይ ማታ በድንኳናቸው ብቻቸውን ጋደም ሲሉ የወለተ ተክሌ ጉዳይ በአእምሯቸው እየተሯሯጠ አሁን መዋቱን ትተውጣና ደጃች ማሩ ከባሉ አፋቸው የሰጡትን ያቺን ቆንጆ ወይዘሮ ይዘ አማራ ሳይንት ግባ የሚል መንፈስ መጥቶ ከተኙበት ስለሚወተውታቸው ምንም አይነት ምክንያት ሳይኖር ከመኝታቸው ላይ ሲገባበጡ ያመሹ ነበር። ከብርቱ ምኞታቸው ላይ ለጊዜው በጥጋቸው ሁና ስሜታቸውን በመጠኑ የምትቀንስ ሴት ባለመኖሯ ተጨማሪ ችግር ሆነባቸው። ሟች የሚገባ ሰው እንደ ሙሽራ ከነጋ እስከ ጠባ ሲመገብ እንዲሁም በየሰዓቱ በፍልዋ ሲነከር ስለሚውል ምቾቱ አደገኛ ነው። ጥላ አንድ ቀን ደረቅ በጥሳት ሲሆን ደጃዝማች አንዳዋ ወደ መዋቱ ገብተው ሲታጠቡ አንድ ታላቅ ተልቦባ ከሐይቋ ድንገን ጠርዝ ላይ ሆኖ መንታም ራሱን እያውለበለበ ወደ ሐይቋ እንደሚወረወር ሆኖ ሲሰበር ታየ። ደጃዝማች አንዳዋ እንደ ብዙዎቹ ሰዎች እባብ በጣም ይቀፋቸው ስለነበር ምንም ሳያውቁት ራቁታቸውን ተደንደው ተፈንጥረው ወጡ። ደጃዝማች አንዳዋ በሕይወታቸው ውስጥ በማያውቁት ብዙ ሕዝብ መካከል ቀርቶ በወዳጆቻቸው ፊት እንኳ ሰውነታቸው ትንሽ ቢጋለጥ በጭራሽ አይወዱም። ከመኝታቸው ላይ ልብስ የሚያወልቁት እንኳን ሚስታቸው ከተኙ በኋላ መብራት አስጠፍተው ነው ይባላል። ስለዚህ ጉዳይ ያወራችባቸው ሴት ባትኖርም እንደ አጤ ፋሲል ሰውነታቸው ሁሉ በጠጉር የተሸፈነ በመሆኑ ነው ሰውነታቸው ከሚጋለጥ ቢሞቱ የሚመርጡት እያሉ የሚያሽሟጡባቸው ሰዎች ብዙ ነበሩ። አጤ ፋሲል ሰውነታቸው ሁሉ ጠጉር የለበሰ ስለነበርና ይህንንም ማንም እንዲያውቅ ስላልፈለጉ አብራ ያደረች ሴት ሁሉ ታንቃ በገደል ትጣል ነበር። ለዚህ ኃጢአታቸው ይቅርታ ያስገኝላቸው ዘንድ ብዙ ድልድዮች እንዲሰሩም አንዲት የበቃች አገልጋይ ስለነገረቻቸው በዘመነ መንግስታቸው ብዙ ድልድዮችና ህንፃዎች ሊሰሩ ቻሉ የሚል አፈ ታሪክ አለ። ይሁን እንጂ አዳም እንሰበለትን በልቶ ሲረገምና ጸጋውን ሲገፈፍ ራቁቱን እንደቀረ በሁለቱ ጭኖቻቸው መካከል ሁለቱን እጆቻቸውን ገብብ ከማድረጋቸው በቀር ሌላ ነገር ሳይኖራቸው እርቃን ስጋቸውን ሲቀሩ ሰውነታቸው የሰምንጎቻ መስሎ ከመታየቱ በላይ በሚነገርባቸው ሐሜት የተገለጸው ጠቁር ጨፍሶ አልነበራቸውም። እንዲያውም አንዳንድ ወንዶች ላይ የሚገኘው የደረት ጠጉር እንኳን አልነበራቸውም። ራቁታቸውን እንደቆሙ አሽከሮቻቸው እየተባራጡ ልታምጥተው ካለበሷቸው በኋላ ዱላ ዱላቸውን ይዘው ጌታቸውን በህዝብ ፊት ራቁታቸውን ያባረረውን እባብ ለመግደል ወደ መዋቱ ገንዳ ተራራጡ። ሰው እንዳትነኩ አለ መዋት ጠባቂው ሰውዬ። ለምን አለ ከደጃዝማች አንዳዋሽ ከሮች አንዱ። ቆሌ ነው አይነካም። የምን ቆሌ ነው? ሰው የሚበላ ቆሌ? ደርሶ ሰው አይነካም። ጋዳ ምን እንዲያደርጉ ነው? ጥላ አርገው ሲገቡ ነዋ። የምን ጥላ? እንደ የዛሬው ደግሞ እንዴት ያለ ጉድ ነው! ስንት ጥላ አለ! ከሴት ጋር አድሮ ንጹህ ሳይሆኑ ሲገቡ ነዋ አለ መዋት ጠባቂው በሰዎቹ ቅንነት በመገረም። የደጀት አንዳዋሽከሮችም ስለጌታቸው ከሴት ጋር ማደርና አለማደር መከራከሩ ከመብታቸው በላይ ስለሆነ ጅንኑን እባብ ሳይነኩት ተመለሱ። በዚያ ቆላ ከሞላው እባብ ሁሉ በመዋቱ አካባቢ ያሉ እባቦች እድሜ ለጥራ እንጂ ክብርና መፈራትን የታደሉ አለመኞች ናቸው። ፀሐይ ሲያቃጥላቸው ወደ መዋቱ ብቅ ቢሉ ላርጎ የገባ ሰውን ለማባረር ተቅዱስ ሚካኤል ታዘው የመጡ ናቸው ስለሚባሉ የአንድ ራስ ያህል ተፈተውና ተከብረው ከመመለስ በቀር በዱላ ቀርቶ በሐሜት የሚነካቸው ሰው እንኳ አልነበረም። ደጃዝማች አንዳዋ ከመዋት ጠባቂው የጥረን ጉዳይ እንደሰሙ ራሳቸውን በራሳቸው ቢጠይቁት ምንም መልስ አጡለት። እንደ ብዙዎቹ መኳንንት የጭንገሩት አዘውታሪ በሆንና ሴት ይዤ በመጣስ ራሴን ልጠራጠረው ብቻዬን ተኩርት የሚያገር የምን ጥላ መጣ አሉ ለራሳቸው። ግን ብዙ ሲያስተላስሉ ከቆዩ በኋላ አንድ ነገር ትዝ አላቸው። ይኸውም ከትናንት ወዲያ ማታ በህልማቸው ወልደትሌ አስደንግጣቸው የነበረው ነው። ይህ ትዝ ባላቸው ጊዜ የባስ አስተያየት የለሽና ግፈኛ ነው፣ ከትናንት ማታ ወዲያ በእውን ሳይሆን በህልም ጥላ አርጓል ብሎ እስከዚህ ይከታተለኛል። ዛሬ በእውን ጥላ አርጌ ብገባ ኑሮማ ተወርጉሮ ንርፎኝ በሰው አገር ቆላሙቼ ሊቀር ኑሯል። ወለተ ተክሌ በእውኔ አንድ ቀን እንኳ ሳላገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሉ በሐሳባቸው። ነገሩ ዝግምን ስላደረጋቸው እንደቆሙ በከባድ ስሜት ተውጠው ከነበሩበት ሁኔታ ከከባድ እንቅልፍ እንደሚነቃ ሰው ብንናሉና በቅሎችን ጫኑ፣ ጫኑልኝ፣ ጫኑልኝ፣ ዛሬ በዚህ ቦታ አላድርም፣ ያላረፈች ሰዓት ምን ተኩላ ትወጣለች ነው የሚባለው። ጠግቤ ጤነኛ ሰውነቴን ይዤ መጥቼ ሬሳዬን በበረሃ ልጥል? ጫኑልኝ አሉ። ዋናው ብስጭት የእባቡ ፍርሃት ብቻ ሳይሆን በእርሱ ምክንያት ያን ከሚስቶቻቸው አይን እንኳ ሰውረውት የሚኖሩትን ሰውነታቸውን በዚያ ሁሉ ህዝብ ፊት ገልጠው መታየታቸው ነው። ደጃች አንዳዋ እንዲያውም በሁለት ተክሌ ያደረባቸው ጉጉት እንቅልፍ ነስቷቸዋል። ከዚህ በላይ እንዲህ ያለ ምክንያት ሲጨመር ምን ያርጉ? በቅሎቻቸው ሁሉ ተጫኑና ያቃጠሉ ፀሐይ ያናቀበት ተያዙት። ማንጀሮ ጥቂት ይቆዩና ፀሐይ በረድ ሲሉት ይነሱ ይበል ብቻ እነዚያ የመዋቱን ክብር ጠባቂ የሚባሉ እባቦች ሊቆጣጠሩት ያልቻሉ ስንት ጉድ በዚያ መዋት ውስጥ እንደሚፈጸም ሳያዩ ሄዱ። እሳቸው ከነሰቦቻቸው ለቀው ሄዱ። ለጊዜው የቀበሌው ድምቀት ጨፍ ያለ ቢመስልም ያ ሳቅናው ካታ በቀላሉ የሚቀዘቅዝ አልነበረም። መቼም በየቦታው አንዳንድ ከዚ አይጠፋ። ከነኛው ገንዳ ከሚታጠው ጤንኞች ሰዎች መካከል አንዳንድ ተንኮለኞች የግራር ወይም የአጣር ሾሆች እየሰበሩ ወፈር ወፈር ባሉ ደረሳዎች ላይ እየሰኩ ወደ ታችኛው ገንዳ ብዙ ውሃ በሚወስደው የቀርካ አሸንዳ ውስጥ ሾሆን ፊት ለፊት አድርገው ሳሯን ሲለኳት ከውሃው ጋር እንደ ቀስቶር ውራት ሄድና ቁስላቸውን በአሸንዳው የሚያስመቱትን ሰዎች ከአንድ አሳፋሪ ቦታ ላይ ጠቅ ስታደርግ የተወጋው ሰውዬ ወይም የተወጋችው ሴትዮ እያማረሩና እየተራገሙ ከሻንዳው ሲመለሱ ታላቅ አሳቂ ነገር እንደተሰራ ሁሉ ህዝቡ በሳቅ ያወካ ነበር። ሌሎች ይህን የመሳሰሉ ተንኮሎችም እየተሰሩ በመዋዙ አካባቢ የተለመዱ የቀልድ መሳሪያዎች ሆነዋል። በተንኮል የተጎዳው ሰውም ቢሆን ለጊዜው ይማረርና ይበሳጭ እንጂ እገሌ በደለኝ ብሎ በማንም ለማፍረስ ስለማይችል ጥቂት ቆይቶ በቀልዱ ገብቶ በራሱ እየቀለደ ሳቁን ይቀጥላል። ብቻ ትችት መሰንዳዋ ብዙውን ነገር ሳይመለከቱ ተበሳጭተውና ጨኩለው ተመለሱ። ወደ ተተክሊን ቶሎ ለማየት እስከ ትችት ማሽማሩ ከተማ ያለውን መንገድ እንደ ጨርቅ ይጠቅልላቸዋ።
አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ ማዩ ቱርክ ባይ የምሽሽም መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር ነመዩ ቱርክ ባይ የምሽሽም አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት ነመዩ ቱርክ ባይ የምሽሽም
አርማታችን ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልስ ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
Mama, that's enough.
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።
Africa, 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 Africa.